The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የሰማያዊና የመድረክ መንግስትን ማጥራራት በሚል ክስ እየታሰሩ ነው እና ይህ አስቸኳይ ጊዜ አዋጅ የተባለው የተቃዋሚ ፓርቲ አባላትን መበቀያ መንገድ እንደሆነ ነው ብለን አንስተናል። ዞሮ ዞሮ ምንም የተለየ ነገር አልነገሩንም።
የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው የሰማችኋቸው። በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው ጠቅላይ መምሪያ በዛሬው ዕለት ከኢትዮጵያ ተቃዋሚ ድርጅቶች ጋር ያደረገውን ውይይት አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
These migrants have asked IOM to assist them for voluntary return.
እነዚህ ስደተኞች ዓለም አቀፉ የፍልሰተኞች ድርጅት IOM ወደ አገራቸው እንዲመልሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ የተመሰረተ ነው።
በመጽሔቱ ዘገባ ከምንመለከታቸው ርዕሶች አንዱ ነው። የኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ የተናገሩትን የመንግስት ምላሽ አስመልክቶ እስር፣ ድብደባ፣ ስጋት ፍርሃትና ተስፋ መቁረጥ ተጭኖናል ሲሉ በኦሮሚያ በአማራ ክልል እንዲሁም በኮንሶ የሚገኙ ነዋሪዎች ለአሜሪካ ድምፅ የሰጡትን ማስተያየት አካተናል። ሌሎች በርከት ያሉ ዘገባዎችና ቅንብሮች ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ህዳር 21 2009 ዓ ም አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ብርሃን ኃይሉ ትመራለች። የስርጭት መሐንዲሱ ኦድሬስ ሬጌስ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና። በዓለም ዙሪያ የሰው ልጆች የሰብአዊ መብት አያያዝ አሳሳቢ በሚሰኝ ደረጃ እያሽቆለቆለ መሆኑንና ዓለም አቀፍ ተቋማትና ሕጎች እየተሸረሸሩ በተለያዩ ሀገሮች ውስጥ ያለውን የማህበረሰቦች ትስስር ለበረታ አደጋ እያጋለጡት ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ። ጂኒቫ ላይ በመንግስታቱ ድርጅት የሰብአዊ ጉዳዮች ምክር ቤት የውስጥ ምክክር ላይ ስጋታቸውን የገለጹ አንድ የኮሚሽኑ ከፍተኛ ባለስልጣንን ጠቅሳ ሊሳ ሽላይን ከጂኒቫ ለአሜሪካ ድምጽ አጠናቅራለች። አጠር ያለ ዘገባ አሉላ ከበደ ይዞታል።
በመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ዘይድ ራኢድ አልሁሴን ለአምስት አስርታት ለዘለቀው ጦርነት ማብቂያ ያበጀውን በኮሎምቢያ መንግስትና ፋርክ በመባል በሚታወቀው አማጺ ቡድን መካከል የተደረሰ ስምምነት የሰብአዊ ጉስቁልና በከፋበት ዓለም ተስፋ የፈነጠቀ ሲሉ በተለይ አንስተውታል። ከሁሉ በላይ ያሳሰባቸው ጽህፈት ቤታቸው በውጊያ ለተጠመዱ በመቶ ሺዎች ለሚቆጠሩ ሰዎች መድረስ ባልቻለባትና ምስቅልቅሉ ክፉኛ እየተባባሰ በመጣባት የሰሜን ሶሪያዊቱ የምስራቅ አለፖ ከተማ የሚታየው መሆኑን ኮሚሽነሩ አመልክተዋል።
Pounded by accelerating bombardment, deliberately deprived of food and medical care, many of them including small children, report
ባልተቋረጠና እያለየለ በመጣ የቦምብ ድብደባና ሆን ተብሎም በሚደረግ የምግብ የመድኃኒትና የሕክምና ቁሳቁሶች ይቀባ በአብዛኞቹም ጨቅላ ሕፃናት የሆኑባቸው ከሞት አፋፍ ላይ ነው ያሉት። ይህ ቅዠት የመሰለ ሁኔታ በግልጽ እጅግ መሠረታዊ የሚባሉትን የሰብአዊ መብት ደንቦች የጣሰና ቅንጣት ሰብአዊነት የጎደለው ነው ሲሉ ነው የተቹት ኮሚሽነሩ። አክለውም የዓለም አቀፍ ተቋማትና ሕጎችን መሸርሸር የዓለም ጸጥታና መረጋጋት ለከፋ አደጋ ያጋለጠ ብሎም በብዙ አገሮች ለመጤ ጠል ዝንባሌዎች ማንሰራራትና የመቻቻል አቅምም መዳከም በር ከፋች ነው ሲሉ አስጠንቅቀዋል። ዚድ በተጨማሪም በብሩንዲና ማይናማር እየከፋ የመጣ ያሉት ሁኔታ በእጅጉ ያሳሰባቸው መሆኑን ገልጠዋል። በማይናማር በሰሜናዊ የራኪኔ ክፍለ ግዛት በሮሂንግያ ማህበረሰብ አባላት ላይ ህገወጥ ግድያ፣ አካላዊ ስቃይ፣ የዘፈቀደ እስርና እንግልት በመንግስት ኃይሎች አማካኝነት ስለመፈጸማቸው ተጨባጭ ማስረጃ አለን ያሉት።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስዋ ኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰው ጥቃት እኛን የሚመለከት ወይም የኛ ጥፋት አይደለም፣ ይሁን እንጂ ማህበረሰባችን በዚያ ጥቃት ሰበብ ለጉዳት ይጋለጣል ብለን እንፈራለን ሲሉ ኮሎምበስ ኦሃዮ ያሉ የሶማሌ ማህበረሰብ መሪዎች ስጋታቸውን ገልጠዋል። አብዱራዛቅ አሊ አርታን የተባለው የ18 ዓመት ዕድሜ ያለው ሶማሊያዊ ስደተኛ ሰኞ በዩኒቨርሲቲው ግቢ ሰዎች በቆሙበት በላያቸው ላይ መኪናውን እየነዳ ከገጫጨ በኋላ ወርዶ በስለት ሰዎችን ወግቷል። ከዚያም በፖሊስ ጥይት ተመቶ ተገድሏል። እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት ከቤተሰቡ ጋር ከሶማሊያ ከተሰደደ በኋላ ለሁለት ዓመታት ፓኪስታን ኖሮ ወዲህ ወደ ዩናይትድ ስቴትስ የመጣ መሆኑ ተገልጿል። ወጣቱ የኦሃዮ የሶማሌዎች ማህበር ስራ አስኪያጅ ሐሰን ኦማር አጥቂው ለዚህ ተግባር ምን እንዳነሳሳው እኛ ወዲያውኑ ያወቅነው ነገር የለም፣ ነገር ግን መገናኛ ብዙሃን ሶማሌዎች ሁሉ መጥፎ እንደሆነን አድርገው እያቀረቡን ነው ሲሉ አማረዋል። መገናኛ ብዙሃኑ ጥቃቱን እንደ ማህበረሰብ የፈጸምነው ይመስል ከእኛ ጋር ማያያዙን እየሰማን የመጀመሪያው ቀን ዝም አልን። አሁን ግን ወጥተን ስለዚህ ጥቃት የሚሰማንን ከእኛ ልጆች ጋር ልጆቻቸው አብረው ለሚማሩ ጎረቤቶቻችን፣ ለስራ ባልደረቦቻችንና ለሌሎችም በስራ ለምናገኛቸው ሰዎች ይህ ድርጊት የእኛ ጥፋት አለመሆኑን ተናግረን ማሳመን አለብን ብለን ነው የተነሳ ነው ብለዋል ሐሰን። አብዛኛው የማህበረሰባችን አባላት በከተማዋ ከ20 ዓመታት በላይ የኖሩ ናቸው። አንድ ግለሰብ በፈጸመው አሰቃቂ ጥቃት ምክንያት እኛ ከተወለድንበት ሀገር በመሆኑ ብቻ አንድ ላይ ልንደመር አይገባም ብለዋል። ሼክ ሞሐመድ አሊ አህመድ የተባሉ ደግሞ በኮሎምበስ የሶማሌ ማህበረሰብ የሃይማኖት መሪዎች አንዱ ናቸው። በጋዜጣዊ ጉባኤ ላይ እሳቸውም ተናግረው ነበር እንዲህ ያለው ጥቃት ከትክክለኛው የእስልምና እምነት ጋር ምንም ግንኙነት የሌለው ነው ብለዋል።
አዲስ ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ምንም አይነት የጥቅም ግጭት ሳይፈጠር በፕሬዚዳንትነት ስራዬ ላይ ለማትኮር ራሴን ከግል ንግድ ተቋማት ስራዎች ኃላፊነት ሙሉ በሙሉ አወጣለሁ ሲሉ አስታወቁ። ትራምፕ በመላው ዩናይትድ ስቴትስና በዓለም ዙሪያ ኩባንያቸው ንብረቶች ያሉት በመሆኑ እንዴት ሊሆን ነው የሚለው ከተመረጡ ጊዜ አንስቶ ቁልፍ ጥያቄ ሆኖ ቆይቷል። ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 15 ከሁለት ሳምንት በኋላ በውሳኔያቸው ዙሪያ የሚያብራሩ መሆኑን በትዊተር ማስታወሻ ገልጠዋል። በሌላ ዜና የቀድሞ የጎልድማን ሳክስ ዋና ስራ አስኪያጅ ስቲቨን ሙንቺን ለገንዘብ ሚኒስትርነት የታጩ ሲሆን ለባለብዙ ቢሊዮን ዶላሩ ቱጃር ዊልበር ሮስን ደግሞ ለንግድ ሚኒስትርነት መርጠዋቸዋል።
ይህ በዚህ እንዳለ የአየር ሙቀት ማስተካከያ ኤር ኮንዲሽኒንግ አምራች የሆነ ካሪየር የተባለ ኩባንያ በማዕከላዊ ምዕራባዋ ኢንዲያና ክፍለ ሀገር 1000 የስራ ቦታዎችን ወደ ሜክሲኮ ሊያዛውር የነበረውን እቅድ ሊተወው ከተመራጩ ፕሬዚደንት ጋር ስምምነት ማድረጉን ይፋ አድርጓል። ኩባንያው በትዊተር ባወጣው ማስታወሻ ከዚህ ስምምነት ላይ በመድረሳችን ደስተኞች ነን፣ በቅርቡ ዝርዝሩን እናስታውቃለን ያለው። ሚስተር ትራምፕም ራሳቸው ነገ ሐሙስ ወደ ኢንዲያና ተጉዘው ስለ ኩባንያው ትልቅ መግለጫ እንደሚሰጡ ተናግረዋል። ለሰራተኛው የሚጠቅም ግሩም የሆነ ስምምነት ሲሉም አድንቀውታል።
በቅርቡ በሞት የተለዩት የኩባው መሪ የፊደል ካስትሮ አመድ ዛሬ የአስከሬናቸው አመድ ዛሬ ረቡዕ ደሴቲቱን የማቋረጥ ጉዞ ስነ ስርዓት ይዟል። ፊደል ካስትሮ ባለፈው አርብ ሌሊት በ90 ዓመታቸው ማረፋቸው ይታወሳል። አንዳንዶች ለድሆች የቆሙ በማለት ሲያወድሷቸው፣ ሌሎች ደግሞ የኩባን የምጣኔ ሀብት ያደቀቀ የሰብአዊ መብቶችን የገሰሰ አምባገነን ሲሉ የሚገልጿቸው ካስትሮ በተናዘዙት መሰረት አስከሬናቸው ተቃጥሏል። ኩባያውንም ኩባውያንም የ90 ቀናት ብሔራዊ ሀዘን ጀምረዋል። የሀዘን ስነ ስርዓቱ እንደ አውሮፓውያን ዘመን አቆጣጠር በ1953 ዓ.ም ካስትሮ የኩባን አብዮት የጀመሩበት ሳንቲያጎ ዲ ኩባ ሰኞ ዕለት መጀመሩ ይታወቃል። የካስትሮን ቅርስ ተከትሎ የሚደረገው የክብር ጉዞ ከሃቫና ይነሳና እንደ አውሮፓውያን ዘመን አቆጣጠር በ1959 ዓ ም የሽምቅ ውጊያ ወደ ጀመሩባት ሴራ ማክስትሬራ ተራሮች ያመራል። በብዙ ሺዎች የሚቆጠሩ አድናቂዎችና ደጋፊዎች ትላንት ሃናን አብዮታዊ አደባባይ በመገኘት የአስከሬን ስንብት አድርገዋል። የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ እና የዚምባብዌው ሮበርት ሙጋቤን ጨምሮ በርካታ የላቲንና የአፍሪካ መሪዎች በሥነ ሥርዓቱ ላይ ተገኝተዋል። እውነተኛው የሩሲያ ወዳጅ ሲሉ ካስትሮን የገለጹት ፕሬዚዳንት ቭላዲሚር ፑቲን የሚያዘጋጁት ከፍተኛ ነገር እንዳለ በመንገር ወደ ደሴቲቱ አልተጓዙም። ከዋይት ሀውስ የመጣ መግለጫ እንደጠቆመው ፕሬዚዳንት ኦባማ ምክትል የብሔራዊ ጸጥታ አማካሪያቸው ቤን ሮድስ እና ጄፍሪ ደሎሬትን እንዲሁም በቅርቡ የተሰየሙትን በሃቫና የዩናይትድ ስቴትስ አምባሳደር አገራቸውን ተክተው እንዲገኙ ጠይቀዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው የዛሬ ረቡዕ ህዳር 21 2009 ዓ ም ፕሮግራማችን በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በቅድሚያ የዕለቱን አብይ ርዕስ የአስቸኳይ ጊዜ አዋጁን ተከትሎ የተቋቋመውና በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው ኮማንድ ፖስት በዛሬው ዕለት ከኢትዮጵያ ተቃዋሚ ድርጅቶች ጋር መወያየቱ ተዘግቧል። ሰሎሞን ክፍሌ ከተሳታፊዎቹ የአንዱን የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋን አነጋግሯል።
አቶ የሽዋስ ኮማንድ ፖስቱን ወክለው ከእናንተ ጋር ዛሬ የተወያዩት ባለስልጣናት እነማን እንደሆኑ ቢገልጹልኝ በቅድሚያ።
አቶ አስመላሽ ወልደ ስላሴ በተወካዮች ምክር ቤት የመንግስት ተጠሪ፣ አቶ ስራጅ ፈርጌታ የመከላከያ ሚኒስትር እና አቶ እሸቱ ወልደ ሰማያት እና አንድ በጓደኛቸው ደግሞ በባለሙያነት በህግ ባለሙያነት እነዚህ አራት ሰዎች ናቸው ቀረቡት ዛሬ።
ከተቃዋሚዎችስ ተሳታፊዎች ስንት ነበሩ? እነማን ናቸው?
ተቃዋሚ ፓርቲዎች ደብዳቤው ላይ የተገለጹት ወደ 30 የሚሆኑ ናቸው። እዛ ዝርዝሩ ላይ እንዳየ ነው ከኢህአዴግም ተጠርቷል። አጋር ፓርቲዎቹም እንደዚሁ ከሶማሌ ኦህዴድ እንደዚህ ብሎ በአጠቃላይ ወደ 30 ፓርቲዎች ነው የተጠሩት። ዝርዝሩ ላይ እንዳየ ነው ማለት ነው። ነገር ግን በተደጋጋሚ ስብሰባውም ላይ የተገለጸው ሰማያዊ፣ መያድና መድረክ በጻፉት ደብዳቤ ነው መነሻው፣ የውይይቱ መነሻ።
በውይይቱ ወቅት የተነሱ ዋና ዋና ጉዳዮች ምንድን ናቸው? አቶ ሸዋስ
እንግዲህ ውይይቱን ሲጀምሩ አቶ ሲራጅ ያሉት ማብራሪያ ለመስጠት ብለው ጀመሩ እና ከመድረክ እና ከሰማያዊ የተወከልን ሰዎች እኛ ማብራሪያ አይደለም የፈለግነው፣ አፈጻጸሙን በተመለከተ ማብራሪያ ሳይሆን የፈለግነው በዚህ አስቸኳይ ጊዜ አዋጅ ህገ መንግስቱ ተጥሷል እና በህገ መንግስቱ መሰረት የተቋቋምን ፓርቲዎች ህጋዊ ሰውነታችን ይቀጥላል ወይ እንደ ፓርቲ እና እሱ ግልጽ እንዲሆንልን ነው የምንፈልገው የሚል ጥያቄ ነበር ያቀረብ ነው እና የጻፍነው በመሰረቱ ደብዳቤ የጻፍነው ለኮማንድ ፖስቱ ሳይሆን ለጠቅላይ ሚኒስትሩ ነው የጻፍነው እና ደብዳቤው ላይ እንደውም አንዱ ኮማንድ ፖስቱ ከህገ መንግስቱ ውጭ ነው የተቋቋመው፣ ህገ መንግስታዊ የሆነ አካል አይደለም፣ ህገ መንግስቱ ተጥሶ ነው ኮማንድ ፖስት የሚባል አካል የተቋቋመው የሚል ነው። በራሱ ኮማንድ ፖስቱ መላሽ እንዲሆን አልነበረም ጥያቄ ያቀረብ ነው።
እነዚህኑ ጥያቄዎች ነው ዛሬም ይዛችሁ የመጣችሁት?
አዎ፣ ልክ ስብሰባው ሲጀመር አካሄድ ብለን ይሄ ትክክል እንዳልሆነ ኮማንድ ፖስት የተቋቋመበት አግባብ ራሱ ሊብራራልን እንደሚገባ በህገ መንግስቱ አንቀጽ 9(3) መሰረት በህገ መንግስቱ ከተገለጸው አግባብ ውጭ ስልጣን መያዝ የተከለከለ ነው ይላል እና ይሄ ኮማንድ ፖስት ህገ መንግስታዊ አይደለም። ለምሳሌ የአስቸኳይ ጊዜ አዋጅ መርማሪ ቦርድ የሚባል አለ፣ 7 አባላት ያሉት የተቋቋመ እሱ በግልጽ በህገ መንግስቱ ላይ የተቀመጠ አግባብነት ያለው ነው። ቢያንስ አስተያየሙ በህገ መንግስት የተቀመጠ ነው። ኮማንድ ፖስት የሚባል ስትራክቸር ግን የለም በህገ መንግስቱ ላይ የሚል ነው አንድ ጥያቄ። እና ራሱ ኮማንድ ፖስት መላሽ ሆኖ ሲመጣ ተቃውሞናል። መጀመሪያ ሌሎችም ጥያቄዎች የተቃዋሚ ፓርቲ አባላት በተለይ የመያድ የሰማያዊ እና የመድረክ መንግስትን ማጥራራት በሚል ክስ እየታሰሩ ነው እና ይህ አስቸኳይ ጊዜ አዋጅ የተባለው የተቃዋሚ ፓርቲ አባላትን መበቀያ መንገድ እየሆነ ነው ብለን አንስተናል። ዞሮ ዞሮ ምንም የተለየ ነገር አልነገሩንም። እነሱ መናገር የሚፈልጉትን ብቻ አፈጻጸሙ እንደዚህ ነው፣ መመሪያ ቁጥር 1 እንደዚህ ነው፣ መመሪያ ቁጥር 2 እንደዚህ ነው ብለው ነው ተመልሰው የሄዱት። ምንም ፋይዳ ያለው ነገር አይደለም።
የሰማያዊ ፓርቲ ሊቀመንበሩን አቶ የሽዋስ አሰፋን እናመሰግናለን። የአስቸኳይ ጊዜ አዋጁን ተከትሎ የተቋቋመውና በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው የጠቅላይ መምሪያ በዛሬው ዕለት ከኢትዮጵያ ተቃዋሚ ድርጅቶች ጋር መወያየቱን ተከትሎ የሰጡት አስተያየት ነው። ወደ ተከታዩ ዘገባ እንለፍ። እስር፣ ድብደባ፣ ስጋት፣ ፍርሃትና ተስፋ መቁረጥ ተጭኖናል ይላሉ ኦሮሚያ፣ በአማራና በኮንሶ የሚገኙ የአሜሪካ ድምፅ ያነጋገራቸው ነዋሪዎች። የኢትዮጵያ መንግስት በበኩሉ የአስቸኳይ ጊዜ አዋጁ አገሪቱን ለማረጋጋትና አጥፊዎችን ለመለየት ረድቶናል፣ በድብደባ የሰብአዊ መብት ጥሰት ይፈጸምብናል የሚሉም ለሚመለከተው አካል ማመልከት ይችላሉ ይላል። ጽዮን ግርማ የተለያዩ ሰዎችን አነጋግራ የመንግስት ምላሽን ማካታ ተከታዩን ዘገባ ይዛ ቀርባለች።
በኦሮሚያ ክልል የተለያዩ ከተሞች ተቃውሞ ከተቀሰቀሰ አንድ ዓመት አስቆጥሯል። ይህ ተቃውሞ ወደ ሌሎች ከተሞች በተለይም ወደ አማራ ክልል ተሻግሮ በጎንደር የተቀሰቀሰው ተቃውሞ የተለያዩ የአማራ ክልሎችን አዳርሷል። በደቡብ ክልልም እንዲሁ በኮንሶ በዞን የመደራጀት ጥያቄ የቀሰቀሰው ተቃውሞ ከአንድ ዓመት በላይ አስቆጥሯል። በእነዚህ ተቃውሞዎች የበርካታ ሰው ሕይወት ጠፍቷል፣ አካል ጎድሏል፣ ንብረት ወድሟል። በመጨረሻም በመስከረም 2009 ዓ.ም በሀገሪቱ ለስድስት ወር የሚዘልቅ የአስቸኳይ ጊዜ አዋጅ ታውጇል። ከወጣ ሁለት ወር ሊሞላው ጥቂት ቀናት በቀሩት የአስቸኳይ ጊዜ አዋጅ መሰረትም 11,600 ሰዎች በቁጥጥር ስር መዋላቸውን መንግስት አምኗል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሳምንት በፊት በአዲስ አበባ ከተማ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ባደረጉት ውይይት የአስቸኳይ ጊዜ አዋጅ መታወጁን ተከትሎ የሀገሪቱ ሰላምና ጸጥታ ወደ ቀድሞ ስፍራ መመለሱን ተናግረዋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የክልል መንግስታት የቴሌቪዥን ጣቢያዎች በሚያስተላልፏቸው ዝግጅቶች በሀገሪቱ ሰላምና መረጋጋት መስፈኑን የፌዴራሉም ሆነ የክልሉ መንግስታት ጥልቅ ተሀድሶ አድርገው ካቢኔ ማዋቀራቸውን እንዲሁም የታሰሩ ሰዎች ተሀድሶ እያደረጉ መሆኑን የገለጹ ነው። የአሜሪካ ድምጽ ያነጋገራቸው የተለያዩ ከተሞች ነዋሪዎች በበኩላቸው በሀገሪቱ ላይ እንደ ቀደመው ጊዜ አደባባይ የወጡ ተቃውሞዎች ሙሉ በሙሉ በመቆማቸው ፊት ለፊት የሚሰሙና የሚታዩ ምንም የተቃውሞ ድምጾች የሉም። ይህም ደግሞ ሀገሪቱን የተረጋጋ ሰላም ያላት አስመስሏታል ይላሉ። ነገር ግን ከዚህ ቀደም በተቃውሞ ውስጥ ተሳትፈዋልና ወደፊትም ሊሳተፉ ይችላሉ በሚል የተጠረጠሩ ሁሉ ከየአካባቢው እየታፈሱ ተወስደዋል። ትምህርት ቤቶች ሳይቀሩ የእስር ቤት ማጎሪያዎች ሆነዋል ይላሉ። ያነጋገርናቸው ሰዎች አብዛኛዎቹ ስማቸውን ማንነታቸውንና ድምጻቸውን አየር ላይ እንዳናውል የጠየቁ ናቸው። ጥቂት የፈቀዱልንም ቢሆኑ ድምጻቸውን እንጂ ማንነታቸውን እንዳንጠቅስ ጠይቀውናል። በኦሮሚያ ክልል ሆለታ ከተማ ነዋሪ እንደነበር ይገልጻል። ግን ደግሞ የዩኒቨርሲቲ ተማሪ ስለነበር እረፍት ሲኖረው ወደ ከተማው ይሄዳል። የኢትዮጵያ መንግስት ይቃወማል። በኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ጀምሮ ተቃውሞውን እየደገፈ ሰልፍ ይወጣል። እንደ እርሱ አገላለጽ የተሳተፈባቸው ሰልፎች ሁሉ ሰላማዊ ነበሩ።
ቀጥታ በሰላማዊ መንገድ ነው አስታውቄን ነግረን ማለት ጠይቀን ፍቃድ ካገኙ ነው በኋላ ተቀበለው አስተዳደር ካገኘን በኋላ ነው ወደ ሰላማዊ ሰልፍ የወጣ ነው። መጨረሻ ላይ ሰላማዊ ሰልፍ ሲያልቅ ፖሊሶቹ እና ፌዴራሎቹን አመዝግነን ምንም አንድ ጥማትም ሳይፈለግ ማለት ነው የሆነ ነገር ሳይሰበር በሰላማዊ መንገድ ነው ጨርሰን የወጣ ነው። ከዚያ በኋላ ነው ተመልሶ መጥቶ ማታ ያዙ በሰላም ካጠናቀቀን በኋላ ማለት ነው።
ይህ ወጣት እንደሚለው እነዚህ የተሳተፈባቸው ሰልፎች ለአካል ጉዳት አጋልጠውታል። የአስቸኳይ ጊዜ አዋጁ ከታወጀ በፊት ሁለት ጊዜ ታስሯል። ለእርሱ ሁለቱም ምንም ለውጥ የላቸውም። ከአስቸኳይ ጊዜ አዋጁ በፊትም እስር ነበር፣ አሁንም እስር አለ ይላል። ወጣቱ እንደሚለው እስር ላይ በነበረበት ጊዜ ድብደባ እንደደረሰበት ይናገራል።
ከፖሊስ ጣቢያ ነው ወደ ካምፕ ማለት ነው የወታደር ካምፕ አለ። ካምፑ ሜጀር ጄኔራል አየሎ አሪያ የሚባል ነው። እንደ ታሰር ማለት ወታደሮች ነበሩ የያዙም። ማታ ወደ ማታ አካባቢ ነበር የገባ ነው። እኔ ከገረፍ ዛ እግሬ ተሰብሮ ነበር፣ ግራ እግሬ ማለት ነው።
በምንድን ነው የተሰበረው? በምን ተገረፍክ?
መጀመሪያ ላይ በቱቦ ነበር። ከዛ በኋላ አሰሩኝ እና ከዛ እንደ ስር ገብቶ ዛኛው አግሎ ሲያሰሩ ነው ሰበረው እና ካሰሩን በኋላ ደግሞ እዛ ላይ ነው የደበደቡን። ሁለት ሳምንት እንደዚህ አይነት ነበረ። አልሞት እንትን ነው አቁተጣሉ።
አሁን በኦሮሚያ ክልል የተለያዩ ከተሞች ወጣቶች ሁለትና ከሁለት በላይ ሆነው በተደጋጋሚ አንድ ቦታ ላይ መሰብሰብ አይችሉም። በተለይ ከፍተኛ ተቃውሞ በነበረባቸው ቦታዎች ጥብቅ ቁጥጥርና ፍተሻ ይደረጋል። ቀደም ሲል በነበረ የ1:5 አደረጃጀት መሰረትም በተቃውሞ እንቅስቃሴ ውስጥ ነበሩ የተባሉ ሁሉ ተሰብስበው ይታሰራሉ ይላል። ከዛም በሽብር ይከሰሳሉ፣ እድለኛ የሆኑት ተደብድበው ይለቀቃሉ ይላል። በአማራ ክልል ሰሜን ጎንደር ጭልጋ ከተማ ነዋሪ የሆኑ ግለሰብ የምንኖረው በስጋት ውስጥ ነው፣ ታሰረ እንጂ ተፈታ የሚል ሰምቼ አላውቅም። ቴሌቪዥን ማየት፣ ስልክ ላይ አዳዲስ የወጡ ዘፈኖችን ማዳመጥም ሆነ ሰብሰብ ብሎ መነጋገር ለእስር ይዳርጋል የሚል ስጋት አላቸው። እኚህ ግለሰብ ጋር አስተያየት ለመጠየቅ ስልክ ስደውል ስማቸውን ያሉበትንና የሚሰሩትን ስራ ጠይቄያቸው ነበር። ተከታዩ ምላሽ ነበር የሰጡኝ።
ሰሜን ጎንደር ጭልጋ
በምን ስራ ነው የሚተዳደሩት?
ምን ያደርግልሻል?
ግለሰቡ በቃ አሁን እፈራለሁ፣ እንደ ጎረቤቶቼ እንደ ወዳጆቼ እንዳልታሰር፣ ልጆቼ እንዳይታሰሩ፣ ቤተሰቤ እንዳይበተን ዝርዝሩን ለመናገር እፈራለሁ አሉኝ።
ትልቁ ችግር ህብረተሰቡ ከ12 እስከ 12 ሰዓት ተብሏል። በቃ 12 ሰዓት ማታ ከቀኑ 12 ሰዓት ማለት ነው። ከቀኑ 12 ሰዓት ላይ ቤቱ መግባት አለበት። ሌሊቱ 12 ሰዓት መንቀሳቀስ የለበት።
በአማራ ክልል ደቡብ ጎንደር እብናት በተባለ ከተማ ነዋሪ የሆነ ሌላ ወጣት አነጋግሬ ነበር።
ምንም የተረጋጋ ህይወት የለም። በአጠቃላይ የተረበሸ ህይወት ነው ያለው። የስራ እንቅስቃሴ የለም፣ ተቋማት ምናምን በቃ የሆነ አስጨናቂ ድባብ ላይ ነው ያለው እና ነገ ምን ይመጣብኛል በመኖርና ባለመኖር መካከል ላይ ነው ያለው ሰው ህብረተሰቡ ማለት ነው። እና ይሄ የተረጋጋ ነገር ሊባል አይችልም። ምን ይደርስብኛል፣ ምን ይመጣብኛል ብሎ እየተስባበቀ ያለ ህዝብ ተረጋግቷል ማለት አይቻልም።
የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ ዶክተር ነገሪ ሌንጮ የአስቸኳይ ጊዜ አዋጁ ሀገሪቱን ወደ ተረጋጋ ሰላም ለመመለስ ጠቅሟል ይላሉ። ሰዎች በእስር ቤት ግርፋት ይደርስባቸዋል፣ ይደበደባሉ የሚለውን ያስተባብላሉ።
እኔ እስከማውቀው ድረስ በሰዎች ላይ በህግ ከለላ ስር ባሉ ሰዎች ላይ ድብደባ ማካሄድ የፍትሐዊም ህገ ወጥም እንደሆነ ነው የማውቀው። ይሄ ይደረጋል የሚሉ ሰዎች በትክክል ጉዳዩ የሚመለከታቸው የመንግስት አካላት አሉ፣ የጸጥታ አካላትም አሉ። አክሰስ ማድረግ ይቻላል። ፓርላማም ለምሳሌ ሪፕሬዘንት ያደረጋቸው ሰዎች፣ ይህንን ጉዳይ የሚከታተሉ ሰዎች አሉ። ይሄ መፈጸም የለበትም። ተፈጽሟል የሚሉ ሰዎች ደግሞ ትክክለኛ መረጃ ካላቸው ማጣራትና ህገወጥ ስራ የሚሰሩና ሰዎች ላይ በደል የሚያደርሱ አካላት ካሉ ከህግ በላይ ስላልሆኑ በሀገሪቷ ህግ የሚዳኙበት ሁኔታ ስለሚኖር ይሄንን ድምዳሜ መውሰድ ስህተት ይመስለኛል።
ያነጋገርናቸው ነዋሪዎች ግን አካባቢው ጸጥ ያለ ቢመስልም በጸጥታው ስር የበርካታ ሰዎችን ቤት እስር እያንኳኳውና ፍርሃት እያስጨነቃቸው መሆኑን ይገልጻሉ። በኮንሶ በዞን የመደራጀት ጥያቄ የፈጠረው ተቃውሞ ጥያቄውን ለማስፈጸም በተቋቋሙት ኮሚቴዎችና ጥያቄውን በደገፉ ወጣቶች ላይ የሰብአዊ መብት ጥሰት እየተፈጸመ መሆኑን ያነጋገርናቸው በርካታ ሰዎች ይናገራሉ። ከእነዚህ ውስጥ አንዱ አሁን ሁኔታዎች ተባብሰዋል፣ ሰዎች ለድብደባና ለእስር ይዳረጋሉ ይላሉ።
ግርፋቱ ቀላል አይደለም። እንግዲህ ሰው ከተያዘ የሚገረፈው ግርፊያ ቀላል አይደለም። ሰው አጋጣሚ ገበያ ሄዶ ወይ የሆነ ቦታ ሄዶ ከተያዘና ሰውየው እንዳይንቀሳቀስ ሁለት ወይም ሶስት ሰው ሆኖ ድንጋይ ተሸክመ ይሄን ያክል ሜትር ተሸክመ ይዛ ድርስ ከዛ በኋላ አንተ ከግርፋትን ትተርፋለህ ይባላል። ያን እንግዲህ እንደምንም ብሎ ግርፋቱን ሰርቶ ተሸክመ ያቺ ቦታ ላይ ለቅጣት ነው እንግዲህ ወታደራዊ ቅጣት ነው አድርሶ ከዛ በኋላ ወደ ወይን ቤቱ ወይ ደግሞ ወደ እስር ቤት ይሄዳል። ሌሎች ደግሞ ያው እየተደበደቡ እየተገረፉ ይሄዳሉ። ይሄ ነው የሚደረግባቸው።
እኚህ ግለሰብ በኮንሶ እየተፈጸመ ያለውን ግፍና ስቃይ ማየት ለሚፈልግ ሁሉ መጥቶ ማየት ይችላል። ተደብድበው ቤታቸው ይተኛሉ። ፎቶዎችና ቪዲዮዎችም አሉ። ገለልተኛ የሆነ አካል አጥተን እንጂ መጮ ከጀመርን ቆይተናል። አሁን የት ሄደን አቤት እንደምንል አላውቅም ብለውኛል። ለዶክተር ነገሪ ሌንጮ ይህን ጥያቄ አቅርቤላቸው ነበር። ያነጋገርናቸው ሰዎች የት ሄደን አቤት እንበል ብለውናል ብዬ
የት ሄዶ አቤት ይላሉ ለሚባለው ከፌዴራል እስከ ቀበሌ ድረስ መዋቅር ተዘርግቷል ማለት ነው። አሁን የአስቸኳይ ጊዜ አዋጅ ስለታወጀ ብቻ የመንግስት ተቋማት አይሰሩም ማለት አይደለም። ስለዚህ በኮማንድ ፖስቱ ስርም ላሉት እና ለተቋቋሙት በየክልሉ ላሉት ሄዶ ጉዳያቸው ወደ ቅሬታቸው መግለጽ ይችላሉ። በተመሳሳይ ሁኔታ ደግሞ እንደ ጠቀስኩት ከፌዴራል እስከ ቀበሌ ድረስ ህግ የሚከበርበት መዋቅር ስላለ፣ ቢሮዎች ስላሉ ሄዶ ቅሬታቸው መግለጽ ይችላሉ። በህግም ደግሞ ያው ራሳቸው መከላከል ይችላሉ። ወይ ደግሞ ቅሬታቸውን ማቅረብ ይችላሉ። ይሄ ግዴታ ከቪኦኤ መስማት የለባቸውም። ዜጎች ስለሆኑ የመንግስት ተሰራር ያውቃሉ፣ መጠቀምም ይችላሉ። የኖሩበትም ስለሆነ ለነሱም ግልጽ ነው ብዬ ነው የማምነው።
ነዋሪዎቹ ገለልተኛ የሆነ አካል ገብቶ ያለንበትን ቦታ ይመልከተን፣ ይጎብኘንና እውነቱን ይወቅልን ይላሉ።
ቀጥሎ የምናቀርበው ወዲህ ወደ ዋሽንግተን የሚመልሰን ዘገባ ይሆናል። በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሬገንና በዳለስ አውሮፕላን ጣቢያዎች የሚገኙ ሰራተኞች ተደጋጋሚ የመብት ጥያቄ ማቅረባቸውን እኛም ተከታትለን ስንዘግበው ቆይተናል። በትናንት ሁለትም በሬገን አውሮፕላን ጣቢያ ለተመሳሳይ ጥያቄ ተሰብስበው ያካሄዱትን ሰልፍና ትዕይንተ ህዝብ አዲሱ አበበ ተከታትሎ ተከታዩን አጠር ያለ ዘገባ ሊያቀርብ እዚህ አብሮን ይገኛል።
አመሰግናለሁ ቆንጂት። ትናንትም በስርጭታችን ማብቂያ ገደማ የጥያቄያቸውን ጭብጥ ባጭሩ ጠቅሼ በሄደር የተውኩት ዘገባ መሆኑ ነው። እንግዲህ ምንድን ነው ይሄ የተደጋገመ ነገር ግን መልስ ያላገኘ የሰራተኞቹ ጥያቄ? ከሁሉም ከሬገንም ሆነ ከዳላስ ዓለም አቀፍ አውሮፕላን ጣቢያ የተገኙ የአገልግሎት ሰጪ ድርጅቶችና መደብሮች ሰራተኞች ጥያቄ ተመሳሳይ ነው። የአንዷ ድምፅ ሁሉን ይወከላል።
I'm fighting for $15 an hour and the union rights so I can better support my
ቤተሰቤን በተሻለ ሁናቴ ለመደገፍ እችል ዘንድ በሰዓት $15 ደሞዝ ጭማሪና የሰራተኞች ማህበር አባል የመሆን ጥያቄ ነው ያለኝ እኔ።
አው አይናለም ላይሌ ትባላለች። ከዳላስ ዓለም አቀፍ አውሮፕላን ጣቢያ ለሰልፉ ብላ ወደ ሬገን አውሮፕላን ጣቢያ የመጣች ሰራተኛ ነች። አይናለም ጥያቄ ትናንት የተሰለፉት የሺዎቹ ጥያቄ ነው። ቅድም እንዳልኩት የትናንቱ ስብሰባ እኛ እንኳ ስንዘግብበት ለሶስተኛ ጊዜ መሆኑ ነው። በሰዓት $15 ደሞዝ ጭማሪና የሰራተኛ ማህበር ወይም ዩኒየን አባል የመሆን ጥያቄ አጭርና ቀላል ጥያቄ ቢመስልም እነርሱን ግን ከዓመት በላይ አድክሟቸዋል። ለመሆኑ ተደጋጋሚ ጥያቄ ከማቅረብ ያለፈ ሌላ ምን ታቅዷል ነው ወይስ እንዲሁ በየጊዜው ተሰብስቦ መፈክር አሰምቶ ጥያቄ ሰጥቶ መመለስ ብቻ ነው?
የኤርፖርቱ አስተዳደር የዚህና የዳላስ ኤርፖርት ምንም አይነት መልስ አልሰጡንም። እስካሁን ዩኒየኑንም አልተቀበሉም። እንዲሁም ሚኒመም ዌጁን 15 ብርም እስካሁን ድረስ አልገፉልንም። ስለዚህ ይሄን ነገር አናቆምም። እኛ ከነሱ ጋር የሚያደርጉትን ጥረት እኛ የበለጠ ጥረን ይሄ አመት ከማለቁ በፊት በተቃውሞ ሀሳባችን እንገልጣለን።
አቶ መልካሙ ጸጋዬ አስተባባሪ ነው። ይህን የመብት ጥያቄ የሚያቀርቡትን በተሽከርካሪ ወንበር የሚገለገሉ፣ አውሮፕላን ውስጥ የሚያጸዱ፣ የመንገደኞች ሻንጣን የሚያግዙና አውሮፕላን ውስጥ የሚከቱ ሰራተኞችን ያስተባብራል። ትናንት በሬገን አውሮፕላን ጣቢያ በሚገኘው የአውሮፕላን ማቆሚያ ማለትም ተርሚናል ኤ ውስጥ በሚገኘው አዳራሽ ከአንድ ሺህ ባይበልጡ እንጂ የማያንሱ ሰራተኞች ተመሳሳዩን ጥያቄ አንግበው በተለያዩ የሃይማኖት አባቶች ታጅበው ለአውሮፕላን ጣቢያው የአስተዳደር ባለስልጣን አቅርበዋል። ሰራተኞቹ በብዛት ኢትዮጵያውያን ቢሆኑም ከተለያዩ የአፍሪቃና እስያ ሀገሮች የሆኑ እንደነበሩባቸው መግለጥ እንወዳለን። በነገራችን ላይ እዚህ ሀገር ከሚገኙ ከኢትዮጵያ ኦርቶዶክስ፣ ከፕሮቴስታንት፣ ከእስልምና ሃይማኖት ተቋማት የተጋበዙ ወደ 10 ያህል አባቶች ከመገኘታቸውን በላይ ሁሉም ንግግር በማድረግ ያነሳችሁ ተገቢ የመብት ጥያቄ ስለሆነ ከጎናችሁ ነን በማለት አበረታቷቸዋል። ይህ በሰዓት $15 ደሞዝና የማህበር ዩኒየን አባል የመሆን ጥያቄ በመላ ዩናይትድ ስቴትስ ባሉ ኤርፖርቶች የሚገኙ የአገልግሎት ሰራተኞች የሚጠይቁ ሲሆን እስካሁን ሙሉ በሙሉ የተሳካላቸውና ወደ ስኬት እያመራ ያሉ መኖራቸውን አቶ ለገሰ ገልጠውልኛል።
ትግሉ ከአንድ አመት ተኩል በላይ ፈጅቷል። ውጤትም እያመጣን ነው። አንዳንድ ስቴቶች እየተጨመረላቸው ነው። 15 ባይሆን እንኳን ከ12 በላይ 12 13 እያለ ጭማሪ እየመጣ ነው ያለው። ምናልባት እንግዲህ ወደኋላ ከቀሩት መካከል ይሄ የሬጋን ኤርፖርት ሰራተኞች አንደኛው ነው። 13 ላይ ተደርሷል። ብልጥ ልጅ እየበላ ያለቅሳል ነው እና እሱ ስለዚህ ነው እያደረግን ለሚቀጥለው ደግሞ እንቀጥላለን ማለት ነው።
የ71 ዓመቱ አቶ ለገሰ ዘውዴ የትናንቱን ስብሰባ በመድረክ የመሩ ከኢትዮጵያ ከመጡ ጀምሮ 11 ዓመት በላይ ለመኖር የማያስችል ይሉታል በሰዓት 6-70 በሆነ አነስተኛ ደሞዝ የሚሰሩ ናቸው። ጥሩ ሁኔታ ውስጥ የሚገኙ ግን አሉ። ወደ $15 በመሄር ላይ ያሉ ሲያትል፣ ፖርትላንድ፣ ሎስ አንጀለስ፣ ሚኒያፖሊስ፣ ቺካጎ፣ ፊላደልፊያ፣ ኒውዮርክ፣ ኒውጀርሲ፣ ማያሚ የመሳሰሉት እነዚህ መኖራቸው ተገልጦልናል። እነዚህኞቹንም ለዚያ ያብቃችሁ በማለት የትናንቱን ከፍተኛ ቁጥር ያላቸው የአገልግሎት ሰራተኞች ያካሄዱትን የመብት ማስከበር ትዕይንተ ህዝብ በሌላ ጊዜ ለማቅረብ እንሞክራለን።
የመጽሔቱን የትንታኔ ርዕሶች አበቃን። አዲሱ አበበን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 መሆኑን ያመለክታል የስቱዲዮ ሰዓታችን። ዋና ዋናውን የዓለም ዜናዎች ከቆንጅት ታየ።
በዓለም ዙሪያ የሰው ልጆች የሰብአዊ መብት አያያዝ አሳሳቢ በሚያሰኝ ደረጃ እያሽቆለቆለ መሆኑንና ዓለም አቀፍ ተቋማትና ሕጎች እየተሸረሸሩ በተለያዩ ሀገሮች ያለውን የማህበረሰብ ትስስር ለበረታ አደጋ እያጋለጡት ነው ሲል የተባበሩት መንግስታት የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ። ዩናይትድ ስቴትስዋ ኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰው ጥቃት እኛን የሚመለከት ተግባር ሳይሆን ማህበረሰባችን በዚያ ጥቃት ሰበብ ለጉዳት ይጋለጣል ብለን እንፈራለን ሲሉ ኮሎምበስ ኦሃዮ ያሉ የሶማሌ ማህበረሰብ መሪዎች ስጋታቸውን ገለጹ። አዲስ የተመረጡት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ምንም አይነት የጥቅም ግጭት ሳይፈጠር በፕሬዝደንትነቱ እስራኤል ላይ ብቻ ለማትኮር እንድችል ራሴን ከግል የንግድ ተቋማት የስራዎች ሙሉ በሙሉ አወጣለሁ ሲሉ አስታውቀዋል። በሌላ ዜና የአየር ሙቀት ማስተካከያ ኤር ኮንዲሽን አምራች የሆነው ካሪየር የሚባለው ኩባንያ ኢንዲያና የሚገኘውን 1000 የስራ የሰራተኛ ቦታ ወደ ሜክሲኮ ሊያዛውር የነበረውን እቅድ ሊተው ከተመራጩ ፕሬዝደንት ጋር ስምምነት ማድረጉን አስታወቀ።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ በርዕሰ ወሬዎቹ ጀምረናል። ለዚህ ክፍል ቀዳሚ ወደ ሆነው ለሁለተኛው አጋማሽ ማለት ነው ወደ ሆነው ቅንብር እንዝለቅ።
ሰሞኑን የሚታሰበውን ዓለም አቀፍ የኤድስ ቀን በማስመልከት እየወጡ ያሉ መረጃዎች ለጸረ ኤች አይ ቪ ዘመቻ የሚሰጠው ትኩረት እንዲቀጥል ነው እያሳሰቡ ያሉት። ባለፉት ዓመታት ለዚህ ዘርፍ የተሰጠው ትኩረት እየቀነሰ ቫይረሱን የመዋጋት እንቅስቃሴም እየቀዘቀዘ መምጣቱን አንዳንድ ጥናቶች ያመላክታሉ ይላል ተከታዩ ዘገባ። የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ ግን የሚደረገው ድጋፍ መታየት ያለበት ከቫይረሱ ስርጭት መጠን አንጻር መሆኑን ነው የጠቆመው። ድርጅቱ ባለፉት 15 ዓመታት በሽታውን በመከላከልና ህሙማንም በመንከባከቡ ረገድ ለኢትዮጵያ ከፍተኛ ድጋፍ ማድረጉንም የዩኤስኤአይዲ ኤች አይ ቪ ፕሮግራም ምክትል አስተባባሪ ገልጠዋል። መለስካቸው አምሃ ዝርዝሩን ይዟል።
የዘንድሮው ዓለም አቀፍ የኤድስ ቀን የሚከበረው ቫይረሱን ለመዋጋት የሚደረገው ዓለም አቀፍ ድጋፍ እየቀነሰ የሚመደበው ገንዘብ እያነሰ መምጣቱ በሚነገርበት ወቅት ነው። አገራትና የሚመለከታቸው ወገኖችም ትኩረቱ እንዲቀጥል በማሳሰብ ላይ ይገኛሉ። በአዲስ አበባ የተለያዩ አካባቢዎች የሚታዩ መፈክሮች ከኤችአይቪ ነጻ የሆነ ትውልድ ለመፍጠር አሁንም ትኩረቱ እንዲቀጥል የሚጠይቁ ናቸው። ለተለያዩ የህብረተሰብ ክፍሎች የተንቀሳቃሽ ስልክ አጭር የጽሑፍ መልእክት ያስተላለፉት የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ ይህንኑ መልእክት አስተጋብተዋል። በኢትዮጵያ ያለው የቫይረሱ ስርጭት ካለፉት ዓመታት ያነሰ መሆኑን መረጃዎች ያሳያሉ። በጸረ ኤችአይቪ እንቅስቃሴ የኢትዮጵያ ዋነኛ አጋር የሆነው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲም ላለፉት 15 ዓመታት የተለያዩ ድጋፎች ማድረጉን አስታውሷል። ዓለም አቀፉን የኤድስ ቀን ምክንያት በማድረግ ያነጋገርኳቸው የድርጅቱ የኤችአይቪ ፕሮግራም ምክትል አስተባባሪ ሳምሶን ኦሊ ይህንኑን ያብራሩት።
ዩኤስኤአይዲ ቅድም እንደተከስኩት ላለፉት 15 ዓመታት ፔፋር በሚባለው ፕሮግራም ድጋፉን ለሚፈልጉ የህብረተሰብ አካላቶች እንዲደርስ አድርጓል። እና ከዛ ውስጥ የሚገኙ ተግባሮች አንደኛው ቅድም እንደነገርኩት ወላጅ አልባ ህጻናቶችን በእንግሊዝኛው ምህጻረ ቃል ኦርፋን ኤንድ ቨልነራብል ችልድረን የሚባል ፕሮግራም አለ። እንደዚሁም የህክምና አገልግሎቶች የገቢ ማስገኛ ድጋፎች የመሳሰሉትን መድኃኒቱን በተለይ ለሚወስዱ መድኃኒቱን ደግሞ በአግባቡ እንዲወስዱ ለሚፈለጉ ቫይረሱ በደማቸው ውስጥ ያሉ ወገኖች የምግብ ድጋፍ እንደዚህ የመሳሰሉት ነገሮች ይደረጋሉ። ስለዚህ ሰፋ ያሉ ፕሮግራሞችን ህብረተሰቡ እንዲያገኝ በማድረግ እየተከናወነ ያለ የሚገኝ ተግባር ነው ማለት ነው። በዩኤስኤአይዲ በኩል
ዩኤስኤአይዲን ጨምሮ ዓለም አቀፍ አጋሮች ለጸረ ኤችአይቪ እንቅስቃሴው የሚያደርጉት ድጋፍ እየቀነሰ ነው መባሉን አቶ ሳምሶን አይቀበሉም። በተሰራው ስራ ውጤት መገኘቱንና የቫይረሱ ስርጭት መቀነሱን ያስተዋሉት አቶ ሳምሶን የሚደረገው የድጋፍ መጠን መመዘን ያለበትም ከዚህ ወቅታዊ ሁኔታ አንጻር መሆኑን ተናግረዋል።
ባለፉት ጊዜያት በርካታ ያው ስኬቶች በዚህ ዘርፈ ብዙ ምላሾች ላይ ተገኝተዋል። አሁንም ቢሆን ይህ በሽታ ለብዙ ወገኖች ህይወታቸው ላይ ተጽዕኖ እያደረገ ቢሆንም ድጋፉ የሚቀጥል ነው የሚሆነው። ይህም ማለት ምንድነው? በፊት ካለው ሲጀመር ባለው ፕሮግራሙ አሁን ጊዜ ባለው ስናየው ስርጭቱም ክስተቱም ሁኔታዎች እየቀነሱ ይገኛሉ። ስለዚህ አቅጣጫው የሚሆነው ተጋላጭነትን ትኩረት ያደረገ ጸረ ኤችአይቪ ፕሮግራም ማስፋፊያ ስራዎችን ማጠናከር ነው የሚሆነው። ያም ማለት ከፍተኛ ስርጭት መጠን የሚታይባቸውን አካባቢዎች እንደዚሁም ከፍተኛ ስርጭት መጠን የሚታይባቸውን የህብረተሰብ ክፍሎችን ያማከለ ተግባሮችን ድጋፍ የማድረግ ነገር ነው የሚሆነው። እንግዲህ ይህን ስንል ስርጭቱም እየቀነሰ ካለ ድጋፉም በዛው አንጻር ተጋላጭነትን ተኮር የሆነ ድጋፍ እየተካሄደ መሆን እንዳለበት ያሳያል።
ድጋፉ መቀነሱን ግን ተስማማላችሁ?
ድጋፍ ቀነሰ ማለት አይቻልም። ለምን? ስርጭቱ ቀነሰ ማለት አገልግሎቱ የሚፈልገውን ህብረተሰብ አካል አሁንም እየተደረሰ ነው ያለው። ግን ድጋፉ ቀነሰ የሚል ነገር አይደለም ያለው እዚህ። ምናልባት የገንዘብ መጠን ሊቀንስ ይችላል። ገንዘብ ቀነሰ ማለት ድጋፍ የሚሰጠው መጠን ለሚፈልጉት ህብረተሰብ አካሎች ቀነሰ ማለት አይደለም።
ዓለም አቀፉ የኤድስ ቀን የተለያዩ ድርጅቶች ተወካዮች፣ ወጣቶችና የኪነ ጥበብ ባለሙያዎች በተገኙበት በአዲስ አበባ እንደሚከበር በኢትዮጵያ የተባበሩት መንግስታት ቡድን አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍዮን አመሰግናለሁ። የመለስካቸው ዘገባ ተከታይ ነው። ለእስክንድር መለስካቸው ብያለሁ፣ ይቅርታ ጠይቃለሁ። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊ ቅንብር ዲሞክራሲ በተግባር የኪዩባው መሪ ፊደል ካስትሮ ዜና እረፍት ከተሰማ ጥቂት ቀናት ተቆጠሩ። ከተለያዩ የዓለም ማዕዘናት ስለ ካስትሮ ፖለቲካዊ ስብዕና ተቃራኒና ልዩ ልዩ የሚሰኙ አስተያየቶችም እየተሰሙ ነው። ምናልባትም በሚሊዮን የሚቆጠሩና የኮማንዳንቴን ይለዋል ዜና እረፍት ሰምተው እንዳዘኑ ሁሉ በአንዳንድ ስፍራዎች ደስታቸውን የገለጹም እንዳሉ የዓለም መገናኛ ብዙሀን እየዘገቡ ነው። ከሐዘኑም ከደስታውም በመለስ ግን ካስትሮ በፖለቲካ መሪነታቸው በዓለም አቀፍ ግንኙነቶች ውስጥ ያሳደሩት ተጽዕኖ ምን ይመስላል? በኢትዮጵያ ፖለቲካ ውስጥ የተጫወቱት ሚናስ ምን ነበር? መለስካቸው አመሀ በእነኚህና ሌሎች ተዛማች ጥያቄዎች ዙሪያ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ክፍለ ትምህርት መምህር ከሆኑት ከዶክተር ካሳሁን ብርሃኑ ጋር ተወያይቷል። እነሆ።
ለዶክተር ካሳሁን ብርሃኑ ፊደል ካስትሮ ከሁሉ አስቀድሞ እንደ አንድ ታጋይ በቋሚነት ለሶሻሊዝም፣ ለጸረ ኢምፔሪያሊዝምና ለሰርቶ አደሩ ሕዝብ መብትና ነጻነት ያልተቋረጠ ትግል ያደረጉ ሰው ናቸው። ይህን ትግላቸውን የጀመሩት ደግሞ ገና ከተማሪነት ዕድሜያቸው አንስቶ በሀገራቸው በኩባ ብቻ ሳይሆን በሌሎች የደቡብ አሜሪካ ሀገሮችም ጭምር እንደነበረ ያስታውሳሉ። ፊደል ካስትሮ ወደ ስልጣን በየት በኩል መጡ?
በሽምቅ ውጊያ የነበረውን አምባገነናዊ መንግስት አስወግደው ወደ ስልጣን የመጡ ናቸው። ወደ ስልጣን ከመጡም በኋላ ብዙ ፈተናዎች ገጥመዋቸዋል። ወደ ስልጣን ከመጡ ማግስት ከኩባ አብዮት በጣም የተወሰኑ ጥቂት አመታት በኋላ በአሜሪካኖች የተቀነባበረ ወረራ በኪዩባ ላይ ተደርጎ ያንን አሁን ካሉት ወንድማቸው ከቼ ጉቬራ ጋር ህዝቡን በማስተባበር የመከቱና ያመከኑ ሰው ናቸው። በህይወት ዘመናቸው ከመቶ በላይ በርካታ መቶ የሚቆጠሩ የግድያ ሙከራዎች ተደርገውባቸዋል። ይህን ሁሉ የተቋቋሙ
ፊደል ካስትሮ በሀገራቸው በኩባ ስልጣን ከያዙ በኋላ በዓለም አቀፍ ደረጃ ባለው ፖለቲካ ያሳደሩትን ተጽዕኖ ዶክተር ካሳሁን ብርሃኑ የገለጹት በሚከተለው መንገድ ነው።
በዓለም አቀፍ ደረጃ በላቲን አሜሪካ በነ ሆሴ ማርቲ፣ በነ ሲሞን ቦሊቨር፣ አራያነት እንዲንቀሳቀሱ የሞከሩ ሰው ናቸው። በተለያዩ የላቲን አሜሪካ ሀገሮች የነበሩ ተራማጅ እንቅስቃሴዎችን የመንግስት ስልጣን ከያዙ በኋላ ባላቸው አቅም በመደገፍ ተንቀሳቅሰዋል እና እንደ ተምሳሌት የሚቆጠሩ ሰው ናቸው። በእስያ በቪየትናም፣ በላውስ፣ በካምቦዲያ የነበሩ ጸረ ኢምፔሪያሊስት ንቅናቄዎችን የረዱ በዲፕሎማሲም ባላቸው አቅም የረዱ የተንቀሳቀሱ ሰው ናቸው። መካከለኛው ምስራቅ በተለይ በጽዮናዊት እስራኤል በፍልስጤም ህዝቦች ላይ የሚደርሰውን ችግር ለመቋቋም በሚደረገው ጥረት ውስጥ ተሳትፎ ያደረጉ ሰው ናቸው።
ካስትሮ በተለይ በአፍሪካ ፈጽመዋል ያሉት ጸረ አፓርታይድ እና ጸረ ኢምፔሪያሊስት ግል ሊዘነጋ አይችልም ይላሉ።
በደቡባዊ አፍሪካ በአንጎላ፣ በሞዛምቢክ፣ በናሚቢያ በአፓርታይድ ደቡብ አፍሪካ እና በሌሎችም ምዕራባውያን ኢምፔሪያሊስት ሀገሮች የታገዙ ተራማጅ ንቅናቄዎችን የማፈን የህዝቦችን መብት የማፈን እንቅስቃሴዎችን በማምከን ረገድ ከፍተኛ ድርሻ ኪዩባ እና ፊደል ካስትሮ ተጫውተዋል። ይሄ በአፍሪካ ታሪክ ውስጥ የሚረሳ ነገር አይደለም። በኋላም እንደሚታወቀው በአንጎላ፣ በሞዛምቢክ፣ በናሚቢያ፣ በሌሎችም አንዳንድ የደቡብ አፍሪካ ሀገሮች ኪዩባ እና ፊደል ካስትሮ ያደረጉት አስተዋጽኦ ምንጊዜም ሲታወስ ሊኖር የሚገባው ጉዳይ ይመስለኛል።
ኩባና ካስትሮ ለኢትዮጵያ ውለዋል ለሚሉት ውለታ ግን ኢትዮጵያና ኢትዮጵያውያን ምንጊዜም ባለ ዕዳ ናቸው የሚል እምነት ዶክተር ካሳሁን አላቸው።
በ1977-78 ሶማሊያ ጥገኛ መንግስት በሀገራችን ላይ መጠነ ሰፊ ወረራ፣ በሌሎችም ተባባሪዎች፣ በሀገር ውስጥ ጸረ አብዮተኞች፣ በአካባቢው አድህሮት የታገዘውን ወረራ ለመቀልበስ ኢትዮጵያ ውስጥ በነበረው አብዮቱ ባስከተለው አንዳንድ ምስቅልቅል የተነሳ ያንን ተጠቅሞ የዚያድ ባሬ መንግስት መጠነ ሰፊ ወረራ በሀገራችን ላይ አካሂዶ ነበር። ይህንን ኢትዮጵያ ለመቋቋም ባደረገችው ጥረት ምንጊዜም ሊረሳ የማይችል አስተዋጽኦ አድርገዋል። ወታደሮቻቸውን፣ አማካሪዎቻቸውን ከኢትዮጵያ ጎን በማሰለፍ ወረራው እንዲቀለበስ ለማድረግ ችለዋል። ስለዚህ ሀገራችን መንግስት ቢሄድም ቢመጣም ምንጊዜም ለኪዩባ ህዝብና ለእሳቸውም ይሄ ዕዳ አለባት። ይሄ ምንም ቢሆን ሊረሳ የሚችል ነገር አይደለም።
በዶክተር ካሳሁን ብርሃኑ አመለካከት ኮማንዳንቴ ፊደል አልሃንድሮ ካስትሮ ሩዝ የጽናትና የሀቀኝነት አርአያ ናቸው።
ፊደል ካስትሮ እንደሚታወቁበት ጠባያቸው ቆዳቸውን ሳይለውጡ አቋማቸውን ሳይቀይሩ ለሶሻሊዝም እስከ መጨረሻው በጽናት የቆሙ ናቸው እና ከፍተኛ ተምሳሌት ናቸው። የዓለም አቀፍ አህጉራዊ ሁኔታዎች ቢለዋወጡም ይህንም መሰረታዊ ነገር እንደ ሌሎቹ ሳይጥሉ ሳይተዉ በጽናት የቆሙ ናቸው። በሀገራቸውም ውስጥ ቢሆን በመንግስታቸው ውስጥ ያሉትን አንዳንድ አፍራሽ አዝማሚያዎች በጽናት የታገሉ ሰው ናቸው። እንደ ሙስና፣ እንደ አስተዳደር ብልሽት ለዚህም ነው ተቃዋሚዎች ቢኖራቸውም በሀገራቸውም ውስጥ ሆነ ከሀገራቸው ውጭ ኪዩባውያን ተቃዋሚዎች ቢኖራቸውም የበርካታውን ሕዝብ ድጋፍና ፍቅር ይዘው እስከ መጨረሻ የዘለቁ ምናልባት የዓለማችን ብቸኛው መሪ ናቸው ተብሎ ሊጠቀስ ይቻላል።
ፊደል ካስትሮ የቆሙለት ሶሻሊዝምና የሰርቶ አደር ሕዝብ መብትና ነጻነት በዛሬው ዓለም ብዙ የሚነሳ ወይንም የሚወሳ አይደለም። እንዲያውም የተሸነፈ ርዕዮተ ዓለም እንደሆነ በሚገልጽ መንገድ ከዓመታት በፊት አሜሪካዊ ፈላስፋ ፍራንሲስ ፉኮያማ ዘ ኤንድ ኦፍ ሂስትሪ በሚለው መጽሐፋቸው የሶሻሊዝምን ፍጻሜ አብስረው ነበረ። ፊደል ካስትሮ ለዘለቄታው የሚያሳድሩት ተጽዕኖ ምን እንደሚሆን ግን ጊዜ ያሳይ ይሆናል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ዝግጅታችን በ19 በ22ና በ25 ሜትር ባንድ እስከ 4 ሰዓት ድረስ ይቀጥላል። ቀጥሎ የሚቀርበው ሴቶችና ቤተሰብ ይሆናል። ከተመሰረተ 11 ዓመታት አስቆጥሯል። የሴቶች ማቆያና የልማት ማህበር ይባላል። ከ100 በላይ የሚሆኑ ጾታዊ ጥቃት የደረሰባቸውን ሴቶች ጊዜያዊ መኖሪያ ከማዘጋጀት ጀምሮ የሕግና የሕክምና አገልግሎት እንዲያገኙ የሚረዳ ነው። በመጠለያው የሚኖሩ ሴቶች ጊዜያዊ መጠለያውን ለቀው የሚወጡት ራሳቸውን ማስተዳደር የሚችሉበትን የሙያ ስልጠና እንዲሁም ስራ የሚጀምሩበት አነስተኛ የገንዘብ ድጎማ ካገኙ በኋላ ነው። ወይዘሮ ማሪያ ሙኒር የሕግ ባለሙያ ናቸው። በጥብቅናና በዳኝነት ለረጅም ዓመታት አገልግለዋል። የሴቶች ማረፊያና የልማት ማህበር ወይንም በእንግሊዝኛው ሴፍ ሃውስ የሚባለው ድርጅት መስራችና ስራ አስኪያጅም ናቸው። ወይዘሮ ማሪያ የማህበሩ አጀማመር ምን ይመስላል? ወይዘሮ ማሪያ ስለ ድርጅቱ አመሰራረትና አሁን ያለበትን ሁኔታ ጨምረው ለመስታወት አራጋው አጫውተዋታል። እንሆ
ሲጀመር በትንሽ ነበር የተጀመረው። በ6 ለ6 ሴቶች ሰርቪስ ለመስጠት ከትንሽ ወራት በኋላ ግን ወደ 20 ከፍ አለ። ከ20 ወደ 30 እያለ አሁን አድጎ በአንድ ጊዜ 50 ሴቶች መቀበል የሚችልበት ደረጃ ደርሶ ከ5 ዓመት በፊት ደግሞ ወደ አዳማ ላይ ሌላ ሴፍ ሀውስ ተከፈተ። እንደገና ከ1 ዓመት በፊት ደግሞ እዛው አዳማ ላይ ሆኖ ግን ለኦሮሚያና በተለይ ለስድስት ዞኖች ትኩረት የሚሰጥ ሴፍ ሀውስ ደግሞ እንደገና እዛው ተከፈተ።
ስለዚህ አሁን 3 ቦታ ነው ያላችሁ ማለት ነው?
3 ቦታ አዲስ አበባ፣ 2 አንደኛው አነስ ያለው ለተማሪዎች ብቻ የምንሰጠው ነው። ተማሪዎች ማለት እንደዚህ ጥቃት ይደርስባቸውና እኛ ጋር ይመጣሉ። የጥቃቱን ጉዳይ ታይቶ እነኚህ ልጆች በጣም ጎበዝ ተማሪዎች ስለነበሩ በቃ ቢወጡ ከእኛ ጋር ጎዳና ላይ ነው የሚቀሩት፣ ትምህርታቸውን አይቀጥሉም በሚል ትምህርታቸውን እኛ ጋር ሆነው እንዲቀጥሉ አድርገን ለረጅም አመት 6ም 7ም ከጀመርን ጀምሮም የነበሩ ልጆች እኛ ጋር ቆይተው እኛ ጋር ተምረው ዩኒቨርሲቲም የተመረቁ ልጆች አሉ። 2 ዩኒቨርሲቲ ተመርቀዋል። አንደኛውም ከኮሌጅ ተመርቃለች። ወደ ሕክምና ፋክልቲ ውስጥም የሚማሩ ኢንጂነሪንግም የሚማሩ በየቦታው አሉን። አሁን እነሱ ስፔሻል ኬዝ ነው የምንላቸው። ተማሪዎችን ለብቻ ደግሞ የምናረግበት ቦታ ከቢሮ ጋር አንድ ላይ የምናረግበት ቦታ አለ። ለማጥናትም እዚህ በጣም ነፍሰ ጡር አለ፣ ህጻናት የተወለዱ አሉ፣ ልጆች ሲንጫጩ አንድ ግቢ ነው ያለን። እዛ ውስጥ ለማጥናትም አይመቻቸውም ትምህርታቸውን ለመከታተል ብለን ቢሮ ከነሱ ጋር የነሱን መኖሪያና ለቢሮውን ሼር እያደረገ ተማሪዎቹ ለብቻ እዛ ይሆናሉ። ለብቻ አይረበሹም ማለት ነው። እዛ ሌላው ጋር ግን ትልቁ ሴፍ ሀውሳችን ትልቁ መኖሪያ ለስሙ 50 ይባላል እንጂ በአሁኑ ሰዓት ወደ 78-79 ሴቶችና ወደ 37 ህጻናት ሴቶች ልጆች ናቸው ያሉት። ከዛ ውስጥ የሚበዙት ከ30 በላይ የሆኑት እኛው ጋር የተወለዱ ናቸው። ጥቃት የደረሰባቸው ሴቶች ወደ እኛ ጋር ሲላኩ ነፍሰ ጡር ሆነው ሊላኩ ይችላሉ። በብዛት ደግሞ ወጣቶች ናቸው በእድሜ አነስ ያሉ። ስለዚህ ህጻናቶቹ ቁጥር እኛ ጋር የተወለዱት ልጆችና የተወሰኑት ደግሞ እናቶቻቸውን ተከትለው ከእናቶቻቸው ጋር አብረው ወደ እኛ ጋር የገቡ ሴቶች ናቸው ያሉ።
እነዚህ ጾታዊ ጥቃት የደረሰባቸው ሴቶች የተለያየ ምክንያቶች አላቸው። እንደ ዋነኛው ወይም በአብዛኛው ብዙዎቹ የሚመጡበት የጾታዊ ጥቃት ምንድን ነው?
አሁን እኛ ጋር የሚበዛውን ቁጥር የያዘው የመደፈር ነው። መደፈር በተለያየ መልኩ፣ በተለይ ደግሞ አንዳንዶቹ ከገጠር ወደ አዲስ አበባ ለትምህርት ዘመዶቻቸው ያመጧቸውና ወይም አስተምሯቸው ይቀራሉ። እዛው ቤት ውስጥ እንደ ሰራተኛ የሚያቆያቸዋል። በቤቱ ባለቤት፣ በዘመዳቸው፣ በልጅ ወይም እዛ አካባቢ በሚመጣ ሰው፣ በአንድ ሰው የሚደፈሩ ይሆናሉ። ሌሎቹ ደግሞ ስራ ፍለጋ ወደ አዲስ አበባ ይመጡና ወይ ሰው ቤት ይቀጠራሉ። ሌሎቹ አንዳንዶቹ እንደምታውቂው መልካቸው ደህና ከሆነ ወይ ቡና ቤት ያስቀጥሯቸዋል፣ ደላሎች እዛው ነው የሚቀበሏቸው። አንዳንዶቹ ሰው ቤት ይቀጠራሉ። ሰው ቤት ከተቀጠሩ በኋላ በአሰሪዎቻቸው ልጆች፣ በአሰሪ ቤተሰብ፣ እዛ አካባቢ ባለ ሰው ይደፈሩና እንዳትናገሪ ተብለው ያስፈራሯቸዋል። ከዛ እነኛ ልጆች ማርገዛቸውንም አንዳንዶቹ ያውቁትም፣ እርጉዝ መሆናቸው ሲታወቅ ደግሞ ያባሯቸዋል። ከዛ እርግዝናቸው እስኪታወቅ ወይ አንዱ ቤት እያሉ ይሰራሉ። እርጉዝ መሆናቸውን ሲያውቁ ማንም የሚቀጥራቸው ያጣሉ። መንገድ ላይ ጎዳና ላይ ነው የሚሆኑት። እንግዲህ እድለኛ የሆኑት እዛች መንገድ ላይ ሲያለቃቅሱ ሲሉ ያያቸው ሰው ምን ሆንሽ ብሎ ይጠይቃል እና የደረሰባቸውን ሲናገሩ ወደ ፖሊስ ጣቢያ ወይም ወደ ሴቶች ጉዳይ ወይ ደግሞ ሕግ ባለሙያ ሴቶች ማህበር ወደ አንዱ ይመሯቸዋል። እዛ ሲሄዱ ነው እንግዲህ ያ የሄዱበት ክፍል የራሱን ስራ ይሰራና ለተጨማሪ ነገር ወደ መጠለያ ስለሌለ ወደ እኛ ጋር ደግሞ ወደ ማረፊያ ወደ እኛ ጋር እንዲያርፉ ይልቋቸው።
እንግዲህ እርስዎ በተነሳሽነት በግሎ ነው ይህንን የመጠለያ ጣቢያ የከፈቱት?
አዎ ብቻዬ ሐሳቡ ሲመጣ ብቻዬን አይደለሁም። በጥቃት ዙሪያ እንደ ዘመቻ ብዙ ሴቶች ሆነን ሰራንና ከጨረስን በኋላ የተወሰኑ ሴቶች ወደ ኋላ ቀርተን ምንድነው ያለው ክፍተት የሚለውን ነበር የምናየው። እኔ በአጋጣሚ ህግ ባለሙያም ስለሆንኩ በህግ ባለሙያ ሴቶች ማህበርም የህግ ምክር አገልግሎት በነጻ ሰጥ ስለነበር የምናየው ክፍተት አለ። ምንድነው የህግ ምክር ይሰጣል፣ አገልግሎት ይሰጥና ወዲያው ሴቶቹ የሚጠይቁት ወይ ልጅ ይዘዋል ወይ እርጉዝ ናቸው ዘመድ ወገን የላቸውም፣ የት ልደር፣ ምን ልብላ ዛሬን የሚል ጥያቄ ይጠይቃሉ። ስለዚህ ለምን ይህንን ክፍተት የሚሞላ አንድ ነገር አንፈልግም፣ አንድ ነገር አናስብም የሚል ሀሳብ ቀረበ። በአጋጣሚ እኔ ግንባር ቀደም ሆኜ ያንን ነገር ቀጠልኩት። እንግዲህ እዚህ ደረሰ እንጂ ከኋላ ብዙ ሴቶችም በሀሳቡም ነበሩበት። በህይወት የሌለችም አለች ጓደኛችን፣ በህይወት ያሉም አሉ።
ሴቶቹን እንግዲህ ወደ እናንተ ወደ መጠለያ መጡ። ተማሪዎቹ ትምህርታቸውን እንዲቀጥሉ አድርጋችኋል። ተማሪ ያልሆኑ ሴቶች ለቀጣይ ህይወታቸው ምንድን ነው የሚደረግላቸው?
የሚያስፈልጋቸው መሰረታዊ ነገር እንዲሟላላቸው ነው የምናደርገው። የሚለብሱት ነገር፣ የሚበሉበት፣ የሚተኙት መጀመሪያ ያንን ነገር አድርገን። አንዳንዶቹ ወይ ነፍሰ ጡር ይሆናሉ፣ ሐኪም አይቷቸው አያውቅም። አንዳንዶቹ በጣም ተጎድተው ደም እየፈሰሳቸው የሚመጡ አሉ። በጣም ታመው በጣም በከባዱ ጉዳት የደረሰባቸው ይኖራሉ። እነኛን ቶሎ ቅድሚያ ወደ ሕክምና ነርሶች አሉን፣ 24 ሰዓት መጠነኛ ክሊኒክ አለን። እዛው ወደ ክሊኒክ ወደ ሆስፒታል በመውሰድ እነሱን እናሳክም እንዲታከሙ እናደርጋለን። እነኚህ ደግሞ ራሳቸውን ማጥፋት የሚፈልጉ ወይም እነኚህን ደግሞ ካውንስለሮች አሉን። ካውንስለሮች የምክር አገልግሎት የሚሰጧቸዋል። በዛ ላይ ሁሉም ሰው እዛ የስታፉ ማለት ነው ሰራተኛው እንዲያያቸው እንዲጠብቃቸው ማለት ነው፣ ራሳቸው ላይ ጉዳት እንዳያደርሱ ጥበቃ ይደረጋል። ይሄ ሁሉ እንግዲህ እየተደረገ ምግቡም አለ፣ መኝታውም አለ፣ ህክምናውም አለ። ህግ ጉዳይ ያልጀመሩም ካሉ እዛ ሆነው እንዲጀምሩ፣ የተጀመረም የህግ ጉዳይ ካለ መከታተል የሚፈልጉት የህግ ጉዳያቸው እንዲከታተሉ ይደረጋል። ቆይተን የጀመርነው ደግሞ ሙያ ስልጠና ደግሞ እንሰጣለን። እንደ ልብስ ስፌት፣ ጥልፍ፣ ጸጉር መስራት፣ ምግብ መስራት እዛ ውስጥ የማይሰጥ ውጭ ደግሞ እንደ ቆዳ፣ እንደ ሽመና ነኝ የመሳሰሉትን የተለያየ ነገሮች እንዲማሩና ከኛ ጋር ሲወጡ የተሟላ ነገር ይዘው እንዲወጡ ነው የምናደርገው። ሌላም ዳግም ጥቃትም እንዳይደርስባቸው የራስን መከላከል ስልጠና መጠነኛ የሴቶች የተዘጋጀ የራስን መከላከል ስልጠናም ሰጥተን ሙሉ አድርገን ከኛ ጋር ይወጣሉ። ሲወጡ ሙያ የተማሩት ከሆኑ የተወሰነች ስራ የሚጀምሩበት ነገር እንሰጣቸዋለን። የቤት ኪራይ የተወሰነ ጊዜ ቤት ኪራይ እንከፍልላቸዋለን። ስራቸውን እንዲጀምሩ እናደርጋለን።
ወይዘሮ ማርያ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
አሜን።
መስታወት አረጋውን እናመሰግናለን ለዘገባዋ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ጤና ይስጥልኝ የአሜሪካ ድምፅ ሬዲዮ አዘጋጆች፣ እንደምን ሰንብታችኋል? እንደሚታወቀው በዜና እወጃችሁ ስለ የመን ስደተኛዎች በጅቡቲ በኩል ወደ ኢትዮጵያ ተላልፈው ስለመጥፋታቸው የዘገባችሁት ዘገባ ነበረ። ሆኖም በአሁኑ ሰዓት በየመን የሚገኙ ኢትዮጵያውያን ስደተኞች በከፍተኛ አደጋ ውስጥ ይገኛሉ። ይኸውም ቢሮው ስራውን በአግባቡ እያከናወነ ባለመሆኑ የተባበሩት መንግስታት ድርጅት የስደተኞች መርጃ የየመኑ ቅርንጫፍ ቢሮውን ዘግቶ አድራ በሚባል ቅርንጫፍ መንግስታዊ ያልሆነ ድርጅቱ ስራውን እያከናወን ነው። ስለዚህ ስደተኞች ወረቀታቸውን የማንዴት ወረቀት ማደስ ባለመቻላቸው የደህንነት ሁኔታቸው አደጋ ውስጥ ወድቋል። ዳዊት ነኝ ከሱፖል ሳውዝ ዳኮራ።
ያኔ መንግስትና ኢህአዴጎች ልዩነታቸውን ብታስረዱኝ፣ መንግስት በሚኒስትሮች ምክር ቤት ትዕዛዝ የስድስት ወር እገዳ አዋጅ አውጥቶ አወጀ በኋላ ሚኒስትሮቹን በሌላ ስለዋች ሚኒስትሮቹን ሾሟል። ስለዚህ ያጠፉትን ጥፋት ለህዝብ አለማሳወቁና ሌላ ተጨማሪ 5 ዓመት ለመግዛት ፕላን አውጥቷል። ኢትዮጵያ ለዘላለም ትኑር። አማራ ነኝ ከፔንሰልቬኒያ።
ጤና ይስጥልኝ እንደምን አላችሁ ቪኦኤዎች።
በጣም አመሰግናለሁ ለሰጣችሁ መድረክ። ዛሬ በጣም ደስ ያለ ነገር ዜና ስለሰማሁ ነው። ባለፈው የሚያሳዝን ነገር በኢሬቻ በዓል ደርሶ ነበረ። ዛሬ ደግሞ በጣም ደስ የሚል የገዳ ስርዓት በዩኒስኮ መመዝገቡን በኢትዮጵያ ቴሌቪዥኖች ሰምቻለሁ እና ለኦሮሞ ህዝብም ሆነ ለኢትዮጵያውያን በሙሉ እንኳን ደስ አላችሁ። በጣም ጥሩ ነው። የገዳ ስርዓት በጣም ትልቅና በጣም የተከበረ በተለይ የዲሞክራሲ አጥና ባህል የሚያንጸባርቅ ስለሆነ ወደፊትም በሰፊው በትልቅ ያንጸባርቃል ብዬ አምናለሁ። ደስታው ለሁሉ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። አታሉ አሰፋ ነኝ ከመካከለኛው ምስራቅ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ጋዜጠኞችን የሚገድሉ ለፍርድ መቅረብ አለባቸው ሲል ይጀምራል የአሜሪካ ድምፅ ራዲዮ የምሽቱ ርዕሰ አንቀጽ። በአሁኑ ወቅትም ሲል ይቀጥላል ርዕሰ አንቀጹ፣ በጋዜጠኞች ላይ የሚካሄደው አመጻ በአደገኛ ሁኔታ ዓለማችን ውስጥ እየተበራከተ መጥቷል። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የዲሞክራሲ የሰብአዊ መብቶችና የሠራተኛ ጉዳዮች ቃል አቀባይ ማሪዮ ክሪፎ ሲናገሩ ብዛት ያላቸው ጋዜጠኞች በጽንፈኞችና ወንጀለኛ ድርጅቶች የጥቃት ኢላማ እየተደረጉ ነው ብለዋል። በኢራቅና ሶሪያ ዳይሽ፣ በሊቢያ ጽንፈኛ ነውጠኞችና በሶማሊያ አልሻባብን የመሳሰሉ ወንጀለኛ ድርጅቶች እንዲሁም የናይጄሪያው ቦኮ ሐራም አሸባሪ ቡድን የወንጀልና ሙስና ተግባራትን ለማጋለጥ የሚሰሩ ጋዜጠኞችን በአሰቃቂ ሁኔታ ገለዋል። በዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በሲፒጄ ግምት በጋዜጠኞች ላይ ከሚደርሱ የሽብር ጥቃቶች 40% ያህሉ የሚፈጸሙት እነዚህን በመሳሰሉ የወንጀለኛ ድርጅቶችና ደጋፊዎቻቸው ነው። የእነዚህ አሸባሪ ድርጅቶች ሰለባ ከሆኑ ጋዜጠኞች አንደኛው ሳሚ ጃውዳት ራባ ይባላል። በሶሪያ የዳይሽ ተዋጊዎች ነበሩ ባለፈው ዓመት ጥቅምት ላይ ጠልፈው ከወሰዱት በኋላ አሰቃይተው የገደሉት። ያገዳደላቸው ቪዲዮም መላው ዓለም እንዲያየው ተደርጓል። ሳሚ ጃውዳት ራባ በሶሪያ መንግሥትና በዳይሽ የሚፈጸሙ የሰብአዊ መብት ጥሰቶችን እየተከታተለ ይመዘግብ የነበረ ዋና መሥሪያ ቤቱን ለንደን ላደረገው የሶሪያ ሰብአዊ መብቶች ቃፊር ጋዜጠኛ ነበር ይልና ርዕሰ አንቀጹ ሐተታውን ይቀጥላል። አሁን ባለፈው ሰኔ ደግሞ አንዲት ሳጋል ሳላድ ኦስማን የተባለች ጋዜጠኛ ሶማሊያ ውስጥ በጥይት ተመታ ተገላለች። ሳጋል ለሶማሊያ ብሔራዊ ቴሌቪዥንና ለራዲዮ ሞቃዲሾ ትዘግብ የነበረ ሲሆን በዚያች አገር ውስጥ የቀጠለው ሁከት እንዲያበቃ በርትታ ስትሠራ ቆይታለች። ለሶማሊያ ሕዝብ እውነቱን ለማሳወቅ በመሰለፏ የሽብር ጥቃት ሰለባ ሆናለች። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እንደተናገሩት ዓለማችን የተሻለችና ጠንካራ ልትሆን የምትችለው የግለሰቦች መብቶች ሲከበሩና ፕሬሱ በነጻነት እንዲሠራ ሲፈቀድለት ብቻ ነው። ይህን ራዕይ እውን ለማድረግ ዩናይትድ ስቴትስ ሴፍ በተባለውና ሐሳብን በነጻነት መግለጽ ያስችላል ተብሎ በታመነበት ፕሮጄ ላይ ከፍተኛ መዋለ ንዋይ እንደገና መድባለች። ዩናይትድ ስቴትስ በውጭ ጉዳይ መሥሪያ ቤቷ አማካይነት መንግሥታት የታሰሩ ጋዜጠኞችን እንዲፈቱ በየዓመቱ ከሚያካሂደው ነጻ ፕሬስ ዘመቻ በተጨማሪ በመገናኛ ብዙሃን ሠራተኞች ላይ ጥቃት የሚፈጽሙ ሁሉ ለፍርድ እንዲቀርቡ ለማድረግ በጀመረችው ጥረት ትቀጥላለች ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊጠናቀቅ ቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ወሬዎቹን ከቆንጅት ታየ።
በዓለም ዙሪያ የሰው ልጆች የሰብአዊ መብት አያያዝ አሳሳቢ በሚያሰኝ ደረጃ እያሽቆለቆለ መሆኑንና ዓለም አቀፍ ተቋማትና ሕግጋት እየተሸረሸሩ በተለያዩ ሀገሮች ያለውን የማህበረሰቦች ትስስር ለብርቱ አደጋ እያጋለጡት ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶሪያ አሌፖ ከተማ እየተባባሰ ስለመጣው ውጊያ ዛሬ አስቸኳይ ስብሰባ አድርጎ ሊነጋገር ነው። አስቸኳይ ስብሰባው እንዲካሄድ ያሳሰቡት ፈረንሳይና ብሪታንያ ሲሆኑ ይቅርታ፣ የሩሲያው የተባበሩት መንግስታት አምባሳደር ቪታሊ ቸርኪን ግን ጥሪውን የፕሮፓጋንዳ ዘመቻ ብለውታል። አስቸኳይ ስብሰባው እንዲካሄድ የተጠየቀው የተባበሩት መንግስታት ድርጅቱ የሶሪያው ልዩ ልዑክ ስቴፋን ደ ሚስቱራ አሌፖ ውስጥ ውጊያው እጅግ በጣም ተጋግሟል፣ ሲቪሎች ከከተማዋ ሸሽተው ለመውጣት አሁንም እየተሯሯጡ ነው በማለት እጅግ አሳሳቢ ሁኔታ መሆኑን መግለጫ መስጠታቸውን ተከትሎ ነው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ረቡዕ ምሽት ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የመራችሁ ብርሃን ኃይሉ ነች። የፕሮግራሙ ዋና አዘጋጅ ትዝታ በላቸው። በዚሁ እንሰናበታችኋለን።
ነገ ምሽት ላይ 3 ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።